ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 24 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችን አብረናችሁ የምናመሸው እኔ ረኒ ፍሳዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ። በተፈጥሮ አደጋ ምክንያት የሚረዱ ሰዎች 7.8 ሚሊዮን ነው።
በአሁን ሰዓት ያለው በግጭት የተፈናቀሉት 91348 ናቸው። ሌላው ግን ቅድም እንደገለጽኩልሽ በጌዴኦና በእምራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ዳሃር ያሉት ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል።
አቶ ደበበ ዘውዴ የብሔራዊ አደጋ ስጋት አመራር ኮሚሽን ቃል አቀባይ ናቸው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሪፐብሊካን የተወካዮች ምክር ቤት አባላት በዩናይትድ ስቴትስ ለጠቅላይ ፍርድ ቤት ዳኛነት በታጩት ብሬት ካቫኖ ላይ የፌዴራል ምርመራ ቢሮ ሪፖርት ከሰሙ በኋላ የመጨረሻውን ድምፅ ለመስጠት ቃል ገብተዋል። ዲሞክራቶች ግን ተቃውመዋል። የሁለተኛ ደረጃ ተማሪዎች ሳሉ ጾታዊ ጥቃት ፈጽመውብኛል የሚለውን ክስና የኮሌጅ ተማሪዎች እያሉ ካቫኖ አግባብነት የጎደለው የወሲብ ተግባር አሳይተውኛል ሲሉ ሌላ ሴት ያቀረቡትን ክስ ነበር ፌዴራል ምርመራ ቢሮ ሲያይ የቆየው። ካቫኖ በበኩላቸው የተባለብኝን አላደረግሁም ሲሉ ክሶቹን አስተባብለዋል።
የዩናይትድ ስቴትስ የፍትህ ሚኒስቴር ዛሬ በሰባት የሩሲያ የስለላ መኮንኖች ላይ የወንጀል ክስ መስርቷል። የሩሲያን የኬሚካል መሳሪያ መጠቀምን የሚመረምሩ ድርጅቶችና ጸረ ጉልበት ሰጪ መድኃኒት ባለሥልጣኖች የኮምፒውተሮች መረቦችን ለመሰርሰር ሞክረዋል በሚል ነው የተከሰሱት። ስለ ክሱ ያስታወቁት የዩናይትድ ስቴትስ ምክትል ጠቅላይ አቃቤ ሕግ ጆን ዶመርስ ሩሲያውያኑ ግሩ በሚል አጽሮት የሚታወቀው የሩሲያ ወታደራዊ ስለላ ድርጅት ሰራተኞች ናቸው ብለዋል። ሰባቱ ሰዎች በኮምፒውተር ስርሰራ የሚላክ ገንዘብ በማጭበርበር በገንዘብ ትልልፍና በማንነት ስርቆት ተከሰው እንደነበር ታውቋል። ሶስቱ ሩሲያውያን ከዚህ ቀደም አቻምና ከዲሞክራሲያዊ ፓርቲ ብሔራዊ ኮሚቴ ኮምፒውተር ስርሰራ ጋር በተያያዘ በልዩ መርማሪ ሮበርት ሚለር ተከሰው እንደነበር ተገልጿል። የዳች ባለስልጣኖች በበኩላቸው አራት የጉሩ መኮንኖችን እንዳባረሩ ዛሬ አስታውቀዋል። የኬሚካል መሳሪያ እገዳን ለማስከበር የኬሚካል መሳሪያ ተከታታይ ድርጅት አጠገብ የስለላ መሳሪያ ይዘው በመገኘታቸው እንደተባረሩ ባለስልጣኖቹ ጠቁመዋል። የሩሲያ የውጭ ጉዳይ ሚኒስቴር ክሱን በማስተባበል የፈጠራ ክሶች ናቸው ብሏል።
የዩናይትድ ስቴትስ አቃቤ ሕግ መስሪያ ቤት ዛሬ በሰባት የሩሲያ የስለላ መኮንኖች ናቸው በተባሉ ሰዎች ላይ የወንጀል ክስ መስርቷል። የሩሲያን የኬሚካል መሳሪያ መጠቀምን የሚመረምሩ ድርጅቶችና ጸረ ጉልበት ሰጪ መድኃኒት ባለስልጣኖች የኮምፒውተር መረቦችን ለመሰርሰር ሞክረዋል በሚል ነው የተከሰሱት። ስለ ክሱ ያስታወቁት የዩናይትድ ስቴትስ ምክትል ጠቅላይ አቃቤ ሕግ ጆን ደመርስ ሩሲያውያኑ ጂአርዩ በሚል አህጽሮት የሚታወቀው የሩሲያ ወታደራዊ የስለላ ድርጅት ሰራተኞች ናቸው ብለዋል። የሆላንድ ባለስልጣኖች በበኩላቸው አራት የጂአርዩ መኮንኖችን እንዳባረሩ ዛሬ አስታውቀዋል። የኬሚካል መሳሪያ እገዳን ለማስከበር የኬሚካል መሳሪያ ተከታታዩ ድርጅት አጠገብ የስለላ መሳሪያ ይዘው በመገኘታቸው እንደተባረሩ ባለስልጣኖቹ ጠቁመዋል። እንግሊዝና አውስትራሊያም የሩሲያ ሰላዮች ጸረ ዓለም አቀፍ ጉልበት ሰጪ መድኃኒት አገልግሎትንና አቻምና የተካሄደውን የአሜሪካ ምርጫን ኢላማ ያደረገ የኢንተርኔት ላይ የሰርጎ ገብ ተግባር ፈጽመዋል በሚል ሩሲያን ከሰዋል። የሩሲያ የውጭ ጉዳይ ሚኒስትር ክሱን በማስተባበል የፈጠራ ክሶች ናቸው ብለዋል።
የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ቻይና በአሜሪካ ዲሞክራሲ ላይ ጣልቃ ትገባለች በማለት ዛሬ ባደረጉት ንግግር ከሷል። ቻይና በአሜሪካውያን አመለካከት ላይ በያዝነው ዓመት ምርጫና እንደ አውሮፓ አቆጣጠር በ2020 ዓመተ ምህረት በሚካሄደው ምርጫ ህዋ ላይ ተጽዕኖ ለማሳደር እየጣረች ነው ሲሉ ማይክ ፔንስ ሃድሰን በተባለው ወግ አጥባቂ ተቋም ባደረጉት ንግግር ገልጸዋል። ፔንስ አያይዘውም በደቡብና በምስራቅ የቻይና ባህር ላይ የቻይና ወታደራዊ ክምችት ያሉትን ነቅፈዋል። በታዳጊ ሀገሮች የምታደርገው ያሉትን የዕዳ ዲፕሎማሲ፣ ሌሎች ሀገሮች ከታይዋን ጋር ያላቸውን ግንኙነት እንዲያቋርጡ ለማሳመን ትሞክራለች በማለትም ነቅፈዋል።
የኢንዶኔዥያ ማዕከላዊ ሱላዌሲ ክፍለ ሀገር የማገገም እርምጃ መውሰድ ጀምሯል። በክፍለ ሀገሩ ያሉ አካባቢዎች በምድር ነውጥና በከባድ ሱናሚ ተመተው ብዙ ጉዳት ከደረሰባቸው ወደ አንድ ሳምንት ተጠግቷል። በአንዳንድ የፓሉ ከተማ ክፍሎች የኤሌክትሪክ መብራት ተመልሷል። ፓሉ 370,000 ሕዝብ የሚኖርባት ከተማ ስትሆን በቀውስ ወቅት ክፉኛ ተጎድታለች። ሱቆች ግን ተከፍተዋል። ትልቅ የስልክ መረብ ሥራ ጀምሯል። ጥቂት አይሮፕላኖች ከወደመው የአየር ማረፊያና ወደ አየር ማረፊያው መብረር እንደሚጀምሩ ይጠበቃል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የዩናይትድ ስቴትስ ፌዴራል ዳኛ የትራምፕ አስተዳደር 300,000 ለሚሆኑ ፍልሰተኞች የሰጠውን የከለላ ፈቃድ እንዳያቆም ጊዜያዊ ትዕዛዝ ሰጥቷል። ከሄይቲ፣ ከሱዳን፣ ከኒካራጓና ከኤልሳልቫዶር ለመጡ ፍልሰተኞች በዩናይትድ ስቴትስ ለመኖርና ለመስራት የሚያስችላቸው የከለላ ፈቃድ ተሰጥቷቸዋል። የአሜሪካ መንግስት ወደ ሀገራቸው ቢመለሱ አደጋ ይገጥማቸዋል ለሚላቸው የውጭ ሀገር ተወላጆች ወይም ደግሞ የተፈጥሮ ቀውስን በመሳሰሉ ችግሮች ምክንያት መንግስት የተመለሱትን ሊረዳ በማይችልበት ሁኔታ ጊዜያዊ ከለላ ሊሰጣቸው ይችላል። የጊዜያዊው ከለላ መብት ከተነሳ ግን በዛ ጥላ ስር የነበሩት ሰዎች ከሀገሪቱ ሊባረሩ ይችላሉ። በካሊፎርኒያ ዩናይትድ ስቴትስ ወረዳ ዳኛ ኤድዋርድ ቼን ታዲያ ትላንት ትዕዛዙን ባስተላለፉበት ወቅት የከለላ መብት ያላቸው የውጭ ሀገር ሰዎችና ልጆቻቸው ከከለላውን ቢነፈጉ ለከባድ ችግር ይዳረጋሉ ብለዋል።
የዩናይትድ ስቴትስ ቀዳሚት እመቤት ሜላኒያ ትራምፕ በአራት የአፍሪካ ሀገሮች የጀመሩትን ጉብኝት በመቀጠል አሁን ማላዊ ይገኛሉ። በጋና የጀመሩት ጉብኝት ወደ ኬንያና ግብጽም ይወስዳቸዋል ተብሏል። በዋይት ሀውስ ቤተ መንግስት የቪኦኤ ዘጋቢ ፓትሲ ዊዳኩስ ዋራናት የሚስ ትራምፕን ጉብኝት ዜና እየሸፈነች አለችው። ቀጣዩን ዘገባ ከሊሎንግዌል ካለች ሰሎሞን ክፍሌ ያቀርበዋል።
ሚሌኒያ ትራምፕ ከጋና 6 ሰዓት በረው ነው ዛሬ ጠዋት ማላዊ ርዕሰ ከተማ ሊሎንግዌ የደረሱት። አንዲት ወጣት ልጃገረድ እቅፍ አበባ አበርክታለች። የዩናይትድ ስቴትሷ ቀዳማዊት እመቤት በአፍሪካ ጉብኝታቸው ወቅት የሚያተኩሩት በሕፃናት ደህንነት ጉዳዮች ላይ ሲሆን ሊሎንግዌ እንዳረፉም ወዲያውኑ ያመሩት ከተማዋ ውስጥ ወደሚገኝ አንድ የአንደኛ ደረጃ ትምህርት ቤት ነው። ትምህርት ቤቱ በገንዘብ የሚረዳው በዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ማለትም በዩኤስኤ አይዲ ነው። ሚስስ ትራምፕ ተማሪዎቹንና መምህራኑን ካነጋገሩና ክፍሎቹን እየተዘዋወሩ ከጎበኙ በኋላ በሰጡት አጭር አስተያየት ሁሉንም ለብርቱ ስራቸው አመስግነዋል።
I appreciate all the support you have given us. Thank you all. God bless you. God bless your families and God bless.
ላደረጋችሁልን እርዳታ ሁሉ አመሰግናችኋለሁ። እግዚአብሔር ይባርካችሁ። አምላክ ቤተሰቦቻችሁንና ዩናይትድ ስቴትስን ይባርክ።
ቀዳማዊት እመቤት ሚሌኒያ ትራምፕ የትምህርት ቤቱን ጉብኝት ካጠናቀቁ በኋላ ከማሊዋ አቻቸው ከጌርትሩድ ማሴኮ ጋር በግል በቤተ መንግሥቱ ተገናኝተው ሻይ ጠጥተዋል። እንደ ማላዊ ባለች በዓለም የመጨረሻዋ ደሃ አገር የዩናይትድ ስቴትስ እርዳታ መርሃ ግብሮች በጣም ያስፈልጋሉ። ሚሌኒያ በዛች አገር ቆይታቸው ወቅትም የትራምፕ አስተዳደር በዩኤስኤአይዲ ፕሮግራም መሠረት ለችግር ተጋላጭ ለሆኑ ማኅበረሰቦች የሚሰጠውን እርዳታ ይዘረዝራሉ ተብሎ ይጠበቃል። የትራምፕ አስተዳደር እንደሚታወቀው ለአፍሪካ ሲሰጥ ከቆየው እርዳታ አብዛኛውን ለመቁረጥ ሐሳብ አቅርቧል። ምክር ቤቱ ግን ገና አላጸደቀውም።
ዜናው አበቃ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 24 2011 ዓ.ም ምሽት ፕሮግራም ነው።
Inspirational Voices of Abyssinia ya Abyssinia annakaqi dumsoch yemibal yehebrezmare budinno yesemachu yallachut New York yemigenyo yetarikawiu ya Abyssinia Baptist Betachristian zemmariwoch nacho zegaba izenal
ahun yeletu abeyti etiopiana alamaqif zenawoch wedemisenetenubet ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በግጭት ምክንያት የተፈናቀሉ ሰዎችን ሙሉ በሙሉ ወደ ቀያቸው የመመለስ ሥራ እየተሰራ መሆኑን የኢትዮጵያ የብሔራዊ አደጋ ስጋት አመራር ኮሚሽን አስታውቋል። አብዛኞቹም ወደ ቀያቸው መመለሳቸውን ገልጿል። በተፈጥሮ አደጋ ምክንያት እየተረዱ ያሉ ሰዎች ቁጥር 7.8 ሚሊዮን እንደሚሆን ጥቆማ ሰጥቷል። የቤንሻንጉል ተፈናቃዮችን ለመርዳት መንቀሳቀሱንም እየገለጸ ነው ኮሚሽኑ። ጽዮን ግርማ የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽንስ ዳይሬክተር አቶ አበበ ዘውዴን አነጋግራ ተከታዩን ዘገባ አጠናቅራለች።
ባለፈው ሳምንት በቤንሻንጉል ጉሙዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙሃን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከ8 ሚሊዮን በላይ ዜጎች ጉዳት የደረሰባቸው መሆኑንና እነርሱን ለመደገፍ ደግሞ ከ6 ቢሊዮን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። 8 ሚሊዮን ተጎጂ የት አካባቢ እንደሆነም እንዲያብራሩ ጠይቀያቸው ነበር።
በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽኝ በጣም የገነነ ቁጥር ነው። በምዕራብ ጉጂ 188,747 እንዲሁም በጌዴኦ ዞን 860,056 ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የህዝብ ለህዝብ ፍራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዛም በደረሰ ግጭት 52,000 የሚጠጉ ወገኖች በጅጅጋ እንዲሁም በባቢሌና ጭናክሰን 33,000 በቀብሪ ዳሃር 1,000 የሚሆኑት ናቸው በቁጥር ደረጃ። ከዚያም በኋላ በተፈጠረው ሌላ ግጭት ከቡራዩም ቢሆን ከ10 ሺህ ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው ተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩሽ ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዝ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለኛ በላከልን ደብዳቤ የተገለጸው 16,082 እማዳወራዎች ወይም ደግሞ 91,348 ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በመስያቆ ለጋና በመራቦ ለጋ ዞን ውስጥ በሚገኙ 10 ወረዳዎች ውስጥ የሚገኙና የተጠለሉ ናቸው።
ታዲያ 8 ሚሊዮን በተፈጥሮና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ?
የ8 ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታህሳስ ድረስ የሚረዱ 7.8 ሚሊዮን ወገኖች አሉ።
እነዚህን ደምሮ ካሉነ በስተቀር ቀደም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቀደም እንደገለጽኩልሽ ነው። ሌላው ግን በድርቅ 7.8 ሚሊዮን ህዝብ በተረጅነት የለት ምግብ የሚቀርብላቸው ናቸው።
አቶ ደበበ ግን በመላው ዓለም የሚገኙ በአገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና ጄኔቫ የሚገኘው IDMC የተባለ ተቋም 1.4 ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውንና ይሄ ደግሞ አደጋ አለው ብሎ ነበር ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው በሀገር ውስጥ?
ይሄን ቀድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት 91348 ናቸው። ሌላው ቀን ቀድም እንደገለጽኩልሽ በጌዴኦና በእምራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ዳሃር ያሉት ቀድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይሄን በመስራት ሂደት አንድ የአካባቢው ሰላምና ጸጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች፣ አባገዳዎች እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ህዝብ 91348 ነው። እነዚህ ቀደም እንደገለጽኩልሽ በምስራቅ ወለጋና በምዕራብ ወለጋ ዞን 10 ወረዳዎች ላይ ተጠልለው የሚገኙ ናቸው።
አቶ ደበበ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጅጅጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች፣ ከቤንሻንጉል ጉሙዝ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር ከየመጠለያ ጣቢያዎቹ። እነሱስ?
አዎ ይሄ በመጠለያ ጣቢያ እኮ ያሉ አሉ። ቀደም ሲል የተፈናቀሉት አሁንም ድጋፍ እየተደረገላቸው ያሉ አሉ፣ ማለት ያልተመለሱ። ከዚያ ውጪ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዴኦና ምዕራብ ጉጂ እንዲሁም በቡራዩ ያሉትም እዚህ በአዲስ አበባ በ16 ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠልለው የነበሩት ተመልሰዋል። በተፈጠረው ሰላምና መረጋጋት እንዲሁም በተሰራው የህዝብ ለህዝብ ግንኙነት አንድ ይሄ ነው። ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉት በየጣቢያው ያሉ አሉ፣ በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግንኙነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምገልጽልሽ።
6 ቢሊዮን ብር ያስፈልጋል ለተጎጂዎች የሚልም አንብብ ያለሁኝና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው?
ይሄ 6 ቢሊዮን ብር እኔ ያልኩት የለም፣ ለማንም አልነገር ይሄን ያልኩት የለም የምገልጽልሽ ነገር። ከዚያ ውጪ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ነው እንግዲህ በኢትዮጵያ በአመት 2 ጊዜ የመኸርና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ። ያን ውጤት መሰረት በማድረግ የሚታቀደ እቅድ አለ።
ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸው ነው። በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከ91000 በላይ የቤንሻንጉል ጉሙዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከህዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ፣ ሸካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጪ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሐዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንና መሰግናለሁ። ክብራትና ክብራን አድማጮች ከአሜሪካ ድምጽ መጽሔት ነው እየተከታተላችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
አስራ ሁለተኛው የአማራ ዴሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተደረገው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዴሞክራሲያዊ እንደነበር በድምጽና ያለ ድምጽ የተሳተፉ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጥሩና መጥፎ አጋጣሚዎችን አስተያየት ሰጪዎች ሰንዝረዋል። አስቴር ምስጋናው ዝርዝር አላት።
ኮሎኔል ደመቀ ዘውዴ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በ12ኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው።
መድረኩ በጣም እጅግ ከተጠበቀው በላይ ነው። ስለዚህ ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበር። የሚያቀርበው ሐሳብ ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አተሳሰብ ያለው በዚህ ክልል የምንኖረው ህዝብ መብት የሚያረጋግጥ አመለካከት ሐሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። ጅክ የተሻለ አቅም ያላቸው ናቸው ይሄን ማስተው ለምን ከመሆራኖች አሉ፣ ከወጣቶች አሉ፣ ከሴቶች አሉ፣ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው እና እነዚህ ደግሞ ብቻ ጾታዊና እድሜን ብቻ ሳይሆን ብቃትም ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ ብዬ ነው ማስበው።
ሌላው አስተያየት የሰጡት የኢህአዴግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው።
ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሼት አድርጎ የሚጠላውን ደግሞ በካርዱን በልብጹም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና እንጃ ከዚህ በላይ እንዴት አይነት ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለው ሁኔታ በእጅጉ ወሳኝ ነው። በሂደት ደግሞ በተግባር እየተለካ እናየዋለን። ያው ሲመቸን እንቀጥልበታለን፣ ሳይመቸን ደግሞ ያው ጉልበትና አቅም እየፈጠርን በሌላ መንገድ ደግሞ እንሄዳለን።
ፍትሃዊና ዲሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎ ማጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ።
ይህን ህዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው። ከህፃን እስከ አዛውንት፣ ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ህዝብ እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር ይህንን ጉዳይ በአቋም ጠንክረው ካልያዙት አሁን ተቀብለውታል። እንደ ድርጅት ጥያቄው የማንነት ጥያቄው የወሰን ጥያቄው የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝብ ከጎናቸው ይሆናል። የሚኖረው ችግር ካለ ደግሞ ከህዝብ ጋር ሆኖ ሊፈቱት ይችላሉ ብዬ ነው የማስበው።
አቶ ችቹ አለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት።
ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቅ ህዝብ ማግኘት ደግሞ በራሱ ጸጋ ነው። ይሄ ትልቁ የባህሪን ተስፋን የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አመጣል። ቢያንስ ሰው የሚሰማቸው የማይጠላቸው ቢያንስ አይምጡብን የማይላቸው እነዚህን ስላደረገ አዲስ አመራር ህዝቡ መምጣት ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ ይህ በጣም ትልቅ ጸጋ ነው ለብአዴን። ይሄ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት ይሆናል ለብአዴን። ከዛ በላይ ግን ፈተና ይታየኛል ብአዴን ውስጥ። አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የብአዴን ምክንያቱ ያልቅበታል ከአሁን በኋላ። እስካሁን የነሰሚ ብዛም እንዲህ አደረገን ህወሓት ነው ለበረከት ምና ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም አመከኘት አይቻልም። እንግዲህ ይሄን የአማራ ክልል አዳነው ግድሉ ባሪ ከሌ እንዲህ አደረገኝ ህወሓት እንዲህ ብሎ የሌላ ሰው አመራር መጥቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያጋልጠዋል ለህዝቡ። ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም። የማንነት ጥያቄ አለ። የኢትዮ ሱዳን ድንበር ጉዳይ አለ። በጣም ተወሳስቧል፣ አስቸጋሪ ነው። እንዴ የመልካም አስተዳደሩ የልማቱ የምኑ ታዩና እነዚህ ወሳኝ ወሳኝ ጥያቄዎች እንደው በቀላል ይፈታሉ። እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚያን መላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች ይሄን ለመሸከም ምን ያህል ብቁ ይሆናሉ? በእርግጥ ርሾ አለ። የተሻሉ ልጆችም ገብተዋል። በዚህ በኩልም የሚመጣ ክፍተት ነው ማለት አዲስ አበባ ከፍተኛ ነዋሪ ያማራ ህዝብ ነው በዚህ በኩል ጥቅም አለኝ የሚል ጥያቄ ያለው አማራ ይሄን ጥቅሙን እንዲያስከብርለት ያማራ ህዝብ ይፈልጋል አዲስ አበባ የማንም አይደለችም በእኛ እምነት የመላ ኢትዮጵያ ህዝብ ናት ግን የኔ የሚል አካል ከመጣ አማራ ወደ ስራው መግባት አይቀርም ጥያቄ ማንሳት አይቀርም ይሄንን አስተካክሎ የማይሄድ ጉዳይ የባዕድን ፈተና እና የባዕድን ፈተናው ብዙ
በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅት ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴር ጄኔራል አሳምነው ጽጌ፣ አቶ መላኩ ፋንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬና አቶ ዮሐንስ ቧያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የቡራዩን ግድያ በመቃወም በአርባ ምንጭ የተካሄደው ሰልፍ ወደ ግጭት እንዳያመራ ያደረገው ማህበረሰቡ ለባህላዊ እርቅ ሂደት የሚሰጠው ከፍተኛ ቦታ መሆኑን ታዋቂ የጋሞ ማህበረሰብ ባህላዊ መሪና ፖለቲከኛ ተናግረዋል። የጋሞ ማህበረሰብ ባህላዊ መሪ ወይም ካዋና የቀድሞ የተቃዋሚ ፓርቲ አመራር ከሆኑት ደምሴ ጻራ ጋር ያደረገውን ውይይት መነሻ ያደረገው እስክንድር ፍሬው እንደሚከተለው ይዞ ይቀርባል። ማሎ ማልዶ ማቃቃ ሞጎፋ የሎ ማሪ 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 ጋልባይ ኡፋ ተትሳቺ ደራሶ ማሎ ጋሞጎፋ በፊት ለፊት ገጽ በቀዳሚ ርዕስ ተርታ ካባያና ጫሞ ማደሪያ ከምንጮቹ ሀገር አርባ ምንጭ የተደመጠው ተግባር የበርካቶችን ቀልብ እንደገዛ ቀጥሏል። የጋሞ ባህላዊ መሪዎች ካኦዎችና ማጋዎች ያገር ሽማግሌዎችም ያመቱን በጎ ተግባር ፈጽመዋል። በጋሞጎፋ ዞን ዋና ከተማ አርባ ምንጭ ሆነው ይህ ነው የተንበረከኩ ያዛውን ትኩልበቶች ቁጣ በረዱ ሳሪ ዘው ከፍ ያሉ ያገር ሽማግሌዎች እጆች ሰላም አወረዱ። አብዛኛዎቹ የጋሞ ብሔረሰብ ተወላጆች የሆኑባቸው በርካታ ዜጎች መስከረም 5 በቡራዩ መገደላቸውን በመቃወም ሰልፍ ከወጡ ወጣቶች የተወሰኑት በስሜታዊነት ቢንቀሳቀሱም ያዛውንቶቹ ልመና ሰምተው ተመልሰዋል። ግጭት ከስቃሽ ከሆነ ተግባርም ተቆጥበዋል። ግጭት እንዳይባባስ ማድረግ የተቻለው ማህበረሰቡ ለባህላዊ መሪዎችና የእርቅ ሂደት በሚሰጠው ከፍተኛ ቦታ ምክንያት መሆኑን ካው ደምሴ ጻራ ለአሜሪካ ድምጽ አብራርተዋል።
በባህሉ የኛ መግባት ማለት አንድ የፖለቲካ ወይም የአስተዳደር መሪዎች ነን፣ ሃይማኖታዊ መሪዎችም ነን ካዎች። ስለዚህ በሁለቱ ምክንያት ህዝቡ ትልቅ አክብሮት ይሰጣል። እና ለምሳሌ አሁን እኔ ካዎንኩበት ቦታ ላይ እዚህ አይነት ጥል እና ከሌላ ካዎ ጋር እዚህ አይነት አገር ጋር ጥል ቢነሳ ረጅም ዱላ ይዘን እንገባለን። ሁለቱን ወገኖች የመምታት መብት ማለት አልግደር ወይም
መምታት ማለት እንደ መቅጣት ነው፣ እንደ መገሰጥ ነው።
መገሰጥ ነው አድሎ ሳትይስ ሁለቱን በመምታት አቁሙ ነው።
እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እርሶ እንዳሉትም የጀመሩት ለውጥ ምን ያህል ድጋፍ እንዳለው ከውጭ የተመለሱ የተቃዋሚ ፓርቲዎች ቁጥር ራሱ ማሳያ ነው። በውጭ የሚኖሩ ኢትዮጵያውያን ከፍተኛ ድጋፍ አለው፣ በአገር ውስጥ ከፍተኛ ድጋፍ አለው። ዋንኛ ፈተናቸው ምንድነው? አሁን የዚህ የለውጥ ሂደት ዋንኛው ፈተና በእርሶ እምነት ምንድነው? እንዴትስ ነው ሊወጡ የሚችሉት? እቺን ባጭሩ መልሱልኝ።
ሁለት ችግር ነው። አንደኛ ይሄን ለውጥ ያመጣው ህዝቡ ነው። ነገር ግን ህዝቡን ለውጡን ተቃዋሚ ፓርቲዎች መርተው አንድ ቦታ ማድረስ ነበረባቸው። ይሄ አንድ ጎሏል። አሁንም ህዝቡን ፍላጎት ሰብስቦ ይዞ አደራይቶ የኢህአዴግ ተቃዋሚ ሆኖ ለውጡ ምን መሆን እንዳለበት የሚወስን ተቃዋሚ ፖለቲካ ድርጅት ባለመኖሩ ምክንያት አሁንም ለውጡ በህዝቡ እጅ ነው ያለው በተበታተነ ሁኔታ። ሁለተኛ ያ ጫና ኢህአዴግ ውስጥ ኢህአዴግ እንዲከፋፈል ተደርጓል። ኢህአዴግ እንዲከፋፈል በተደረገ ጊዜና በመጀመሪያው ስብሰባቸው ጠቅላይ ሚኒስትሩ የኢህአዴግ ሊቀመንበር ሆኖ እንደገናም ጠቅላይ ሚኒስትሩን ስልጣን በፓርላማው ይሁንታ ከተቀበለ በኋላ እኔ እንደማምነው ከሆነ የኔ ነው ኢህአዴግ ውስጥ ለውጥ አራማጁ ቡድንንና ለውጥ ተቃዋሚውን ቡድን ለኢትዮጵያ ህዝብ ማጋለጥ ነበረበት፣ ማሳወቅ ነበረበት። ከዛ በኋላ የኢትዮጵያ ህዝብ ነበር ይታገል የነበራቸው። አሁን በአካሄድ የምታየው ከሆነ ኢህአዴግ ውስጥ ነጥሮ አልወጡ። ካሁኑ ሁኔታ ካሁኑ ስሜት ሳይ ኢህአዴግ በትክክል በሁለት ተከፍለው አንዱ ጎራ ለውጥ ደጋፊ፣ ሌላው ጎራ ለውጥ የማይደግፈው የሆነውን አናውቅም። አሁን
ተደበላልቋል።
ስለዚህ ኢህአዴግን ማመን አይቻልም። የለማ ቡድን የሚባለው ነገር እኔ አራቱ ሰዎች ነው ማውቀው፣ አንድ ለማ፣ አንድ አቢ፣ አንድ ገዱ፣ አሁን ምክትል ጠቅላይ ሚኒስትሩን ልጨምር፣ አራት ሰው ነው የምናውቀው። በትክክል ለውጡን ተቀብሎ ለውጡን ይመራል የሚባሉ አራት ሰዎች ናቸው ከኢህአዴግ። ሌላው የኢሃደግ የት ነው ያለው? እሺ አራቱ የኢሃደግ አባል ድርጅቶች ነበሩ። አሁን ከነሱ ውስጥ እንደ ደቡብ ንቅናቄ ብትወስድ የት እንዳለ ማታውቁ።
ጠቅላይ ሚኒስትሩ ግን በአሜሪካ ባደረጉት ንግግር ወይዘሮ ሙፈሪያትም የቲም ለማባል ናቸው ብለዋል። አዲሷን የደህደል ሊቀመንበር
አላውቀውማ ለኢትዮጵያ ህዝብ እኮ ግልጽ አላደረገም ክብር ጠቅላይ ሚኒስትሩ። ይሄን ግን ይፋ ማድረግ ነበረበት። ኢሃደግ ውስጥ ለውጥ አራማጁንና ለውጥ ተቃዋሚውን ይፋ ማድረግ ነበረበት ለኢትዮጵያ ህዝብ። ኦፊሻል አይደለም አሜሪካ ሄዶ ለዜና ማሰራጫ የሰጠው እኔ አልቀበልም። እርግጥ ነው የኔ ጠቅላይ ሚኒስትር ነው ልብ አድርግ ነው ግን ለኔ አልነገረኝም። እዚህ አደረገው ከለማ ከአብይ ከገዱ ከደመቀ ጀርባ እነማን አሉ? እኛ አለን ህዝብማ አለን ግን ለኛ አልሆንም። አሁን ያደግ ይሆኑ ምን ይሆኑ ወይ ለምሳሌ ሌላም
እኛ አልሆኑም ሲሉ ምን ማለት ነው?
ከኛ ጋር አይደሉማ ወይም እኛ ውስጥ አልገቡ። ምክንያቱም ከዛ ከያደግ ተነጥለው ያደግ ለውጥ የማይፈልገው ተገለው ራሳቸውን ወደ ህዝብ ውስጥ አልከተቱም። የህዝብ ስሜት እየመለሱ ነው የመጡት። በዚህ ምክንያት ህዝቡ አድናቆት ይሰጣል። በሌላ በኩል እነዚህን አራት ሰዎች ተንትል ብትለይ በአወቃቀር ያደግ ናቸው፣ በአመለካከታቸው ያደግ አይደሉም። ስለዚህ እነዚህን እንዴት ምንድነው መታረዳቸው? እና እኔ በእውነቱ ትንሽ አካሄድ ላይ እንትን ያለ ይመስላል። ለዚህ ነው ለውጡ መሪ የሌለው ጀልባ አይነት ወደ መሄድ እኔ ስጋት አለኝ። የኢህአዴግ ጠቅላላ ጉባኤና ውጤቱ ይሄ ይወስናል።
እናም የጋሞ ባህላዊ መሪዎች ተግባር ባህሪያነቱ እየተጠቀሰ ቀጥሏል። በኢትዮጵያ ያጋጠሙ ላሉ ግጭቶችም የሰላም መንገድ አሳይቷል። ለቃለ ምልልሱ የተባበሩኝን የቀድሞው ደቡብ ህብረት አመራር አባል እንደዚሁም የጋሞ ብሔረሰብ ባህላዊ መሪ ካኦ ደምስ የጻራን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁኝ። ከካኦ ደምሴ ጻራ ጋር ከጥቂት ቀናት በፊት ያደረገውን ውይይት መነሻ አድርጎ ያጠናቀረውን ዘገባ ነበር ያሰማናችሁ። ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል አሁን አዲስ አበባና አካባቢዋ ላይ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። የምናስተናግዳችሁ ሶሎሞን አባትና
አዳነች ፍስሐዬ ነን። የአቢሲኒያ መጥምቃውያን ቤተክርስቲያን በኒውዮርክ
Lord, we adore you. Lord, we love you. Lord, you are so precious to us. This we pray in the name of Jesus, our Lord and Savior. Amen.
በኒውዮርክ ታላቁ ማንሃታን ክፍለ ከተማ ከማዕከሉ ብዙም ሳይርቅ በተዘረጋው ሃርለም ቀበሌ ውስጥ 132 ዌስት 138ኛው መንገድ ላይ የቆመ ውብ የጥርብ ድንጋይ ሕንፃ ግንባታው ተጠናቆ የዛሬ ሥራውን ከጀመረ ዘንድሮ ልክ 95 ዓመት ሞላው። በውስጡ የያዘው ታሪክ ግን በአሜሪካ ጥቁሮች ጉዞ ውስጥ አንጸባራቂ ከሚባሉ ምዕራፎች አንዱ የሆነ የ200 ዓመታት መድብል ነው። ይህ ሕንፃ የአቢሲኒያ መጥምቃውያን ቤተክርስቲያን ነው። አቢሲኒያን ባፕቲስት ቸርች ተብሎ ይጠራል። ይህች ቤተ ክርስቲያን የአሜሪካ ጥቁሮች መንፈሳዊና የፖለቲካም ዓለም እምብርት ከሆኑ ስፍራዎች አንዷ ነች።
Well, the Abyssinia Baptist Church was founded in 1808 by Ethiopian sea merchants and free black men and women in an effort to...
የአቢሲኒያ ባፕቲስት ቤተ ክርስቲያን የተመሰረተችው በ1800 ዓመተ ምህረት ነው። በኢትዮጵያ የዘመን አቆጣጠር መሆኑ ነው። በኢትዮጵያውያን ነጻ የሆኑ ባህረኛ ነጋዴ ወንዶችና ሴቶች ነው የተቋቋመችው። ቤተ ክርስቲያኒቱን የከፈቷት በከተማይቱ መሃል ትገኝ ከነበረችውና አግላይ ከነበረች ቤተ ክርስቲያን ለመላቀቅ ባደረጉት ጥረት ነበረ።
ሰሞኑን የተባበሩት መንግስታት ድርጅትን 73ኛ ጠቅላላ ጉባኤ ለመዘገብ ወደ ኒውዮርክ ሄጄ በነበረ ጊዜ ወደ ሃርለም ጎራ ብዬ የጎበኘኋት የአቢሲኒያ ባፕቲስት ቤተ ክርስቲያን የወጣቶች ጉዳዮች ረዳት ሚኒስትር የሆኑት ቄስ ኢታንግ ያንግ ናቸው። የቤተ ክርስቲያኒቱን ታሪክ ያጫወቱኝ። ከዚያ በኋላ ታዲያ እነዚያ በቁጥር 400 እንደነበሩ የሚነገር ኢትዮጵያውያን ነጋዴዎች ያቺ አግላይ የነጮች ቤተ ክርስቲያን ትገኝበት ከነበረ ዳውንታውን አካባቢ ወጡና ወደ አፕታውኑ ፈቅ ብለው ማምለኪያቸውን ቆረቆሩና ራሳቸውን ችለው ቅዳሴና ጸሎታቸውን ማድረስ ቀጠሉ።
And so for the past 210 years, the Abyssinia Baptist Church has maintained a not only a spiritual posture but a social
እናም ላለፉት 210 ዓመታት አቢሲኒያ ባፕቲስት ቤተክርስቲያን የመንፈስ ብቻ ሳትሆን የማህበራዊ፣ ፖለቲካዊና የኢኮኖሚ ክንዋኔዎችና ንግግሮችም እረኛ ሆና ኖራለች። በነቢያዊ ሥራዎቿም ያለም ምስክር ሆና ቆማለች።
የዛሬ 8 ዓመት ገደማ በ2002-2003 ዓመተ ምህረት አካባቢ መሆኑ ነው የአቢሲኒያ ፈንድ የሚባል ድርጅት ተቋቁሟል።
That organization came about after the Abyssinian Church took a pilgrimage to the sacred land of Ethiopia. That pilgrimage
ያ ድርጅት የተቋቋመው የቤተ ክርስቲያኒቱ ፓስተር በሆኑት ቄስ ካልቪን ኦበት ሳልሳዊ የተመራ መንፈሳዊ ጉዞ ወደ ተቀደሰችው ምድር ወደ ኢትዮጵያ ከተደረገ በኋላ ነበር።
ያ መንፈሳዊ ጉዞ 168 የቤተ ክርስቲያኒቱና የማህበረሰቡ አባላት የተገኙበት እንደነበረ ቄስ ኢታንግ ያንግ አጫውተውኛል። የመንፈሳዊው ጉዞ ዓላማ የክርስትናን መሰረቶች ለማግኘት ብቻ ሳይሆን ቤተ ክርስቲያኒቱ ከኢትዮጵያ ጋር ያላትን ግንኙነትና ቁርኝት ለማክበርም ጭምር ነበር ብለውኛል ሪቨረንድ ያንግ። በዚያ ጉዞ ምክንያትም የቤተ ክርስቲያኒቱ መሪ ሪቨረንድ ባትስ ኢትዮጵያ ውስጥ ላሉ አዋቆችና ሕፃናት አንዳች ፍሬ ያለው ተግባር መፈጸም እንዳለበት በማመን የአቢሲኒያ ፈንድን እንዲቋቋም አደረጉ።
That particular fund focuses on reducing poverty in coffee farming communities in Ethiopia. So for the last 10 years we worked
ያ ፈንድ የሚያተኩረው ታዲያ ኢትዮጵያ ውስጥ ቡና አምራች በሆኑ ማህበረሰቦች ውስጥ ድህነትን በመቀነስ ላይ ነበር። ባለፉት 10 አመታት ሀረርጌ ጨፌ ጀነቲ ውስጥ ከቡና አብቃይ ገበሬዎች ጋር እየሰራን እንገኛለን። ስልጠና፣ የገንዘብና ሌላም የሚያስፈልጋቸውን ድጋፍ በሌሎችም የግብርና ዘርፎች የተሻለ ውጤት ሊያስገኝላቸው የሚችልውን ሁሉ እያደረግነን።
አሁን ይህ ፈንድ ወደ አዲስ ጎዳና እየወጣ ቅርጽና አሰራሩንም እያሻሻለና እየለወጠ በመጣበት ደረጃ ላይ እንደሚገኝ ቄስ ኢታንግ ያንግ ነግረውኛል። እንግዲህ የአቢሲኒያ ባፕቲስት ቤተክርስቲያን መሰረቷ መንፈሳዊ ቢሆንም በቁሳዊውና በማህበራዊውም ዓለም ትርጉሟን ተክላለች። ለመሆኑ የሃርለሟ የአቢሲኒያ ባፕቲስት ቤተክርስቲያን አባሎቿ እነማን ናቸው? ኢትዮጵያውያንስ ይጎበኙዋታል? ያመልኩባታል? ወደፊት ይጀላችሁ መልሳለሁ። ለዛሬ ግን አንድ እውነት ላካፍላችሁ። ከቀዳማዊ ኃይለ ሥላሴ በስተቀር ደጇን የረገጠ የኢትዮጵያ መሪም ይሁን የቤተክርስቲያን አለቃ ሪቨረንድ ያንግ አያስታውሱም። ቤተክርስቲያኒቱ ቅድስት ምድር ይያለች ከመትጠራት ከኢትዮጵያ ግን ገጸ በረከት ተጭሯታል። ዛሬም መናገሪያው መድረክ ላይ በአምልኮ ሰዓት በክብር የምታቆመው ታላቅ የወርቅ መስቀል ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተልኮላታል።
Let us pray. Gracious and eternal God, we come giving you thanks for being our help.
God, we thank you for watching over us. We thank you for blessing.
Reverend Itang H. Young, ባለፈው እሁድ የማለዳ ስነ ስርዓት ላይ ጸሎት ሲመሩና ስብከት ሲሰጡ የነበረ ድምጻቸውንና መልእክታቸውን ነው የምትሰሙት።
Help us as we go throughout this service to explore your word together so that upon our journey we may be made better. So we ask in this moment that you will give us your preaching power.
The heavens declare,
the heavens declare the glory of God.
የሃርለም ኒውዮርክዋን አቢሲኒያን ባፕቲስት ቸርች ተጨማሪ ታሪክ የዛሬ ስራዎቿን ስራታ አምልኮዋንና ከቄስ ኢታንግ ያንግ ጋር ያደረኩትን ቃለ ምልልስ ቀሪ ክፍል በሌላ ዝግጅት ይዤላችሁ መለሳለሁ። ወደ ፌስቡክ ገጻችን ብትገቡ ቪዲዮውን ታገኛላችሁ።
The world is there.
The world is there.
They dwell there.
Oh,
praise him. Somebody help me.
Somebody help me praise the Lord.
Oh, praise him.
Praise him.
Somebody help me praise the Lord.
Praise the Lord.
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሜሪካና ህዝቧ ተከታዩ ፕሮግራም ነው።
እዚህ ዩናይትድ ስቴትስ ሚቱ የተባለው እንቅስቃሴ አንድ አመት ሞላው። እስከመቼ ይዘልቅ ይሆን? የዩናይትድ ስቴትስዋ የፊልም ኢንዱስትሪ ሆሊውድ አድራጊ ፈጣሪ ሃርቪ ዋይንስታይን ሴት ሰራተኞች ላይ ወሲባዊ ትንኮሳ አድርሰዋል፣ ጥቃትም ፈጽመዋል ተብሎ መወንጀሉን የዘረዘረ ሪፖርት በኒውዮርክ ታይምስ ጋዜጣ ከወጣ ልክ አንድ አመት ሆነው። ከዚያ ጊዜ ያነሳ ታዲያ በተለያዩ የኑሮ ይዘታ ላይ ያሉ በርካታ ሴቶች እኔም ተዋክቤያለሁ፣ ጥቃት ተፈጽሞብኛል እያሉ በትዊተር ሚቱ በተባለው እንቅስቃሴ ታሪካቸውን ያዥጎደጉዱት ጀመር። እንደዚያ ያለ ሚቱ ዝናው ከተናኘ ዛሬ አንድ አመት ሆነ። እንቅስቃሴው ዘላቂ ለውጥ አምጥቶ ይሆን? የአሜሪካ ድምጽ ዘጋቢ ዶራ ጉዌኳር ተቃኘዋለች። ቆንጅ ታየ ተቀርባለች።
በዓለም ዙሪያ ድህነትን ለማስወገድና ለማህበራዊ ፍትህ የሚሰራው ዓለም አቀፍ ግብረሰናይ ድርጅት ኬር በስምንት ሀገሮች ባካሄደው ጥናት ከአራት ወንዶች ውስጥ አንዱ ሴቶች ከአሰሪ ጋር ወሲባዊ ግንኙነት መፈጸም አለባቸው፣ ያ ክፋቱ ምኑ ላይ ነው የሚል አስተሳሰብ ያለው እንደሆነ ደርሶበታል። ሬቸል ሊማን የኬር ተጠሪ ናቸው፣ ያብራራሉ።
And it ranged up as high as 62% in Egypt. But even in the U.S., the number certainly was lower.
ግብጽ ውስጥ ለምሳሌ 60% ወንዶች እንደዚህ የሚያስቡ ናቸው። ዩናይትድ ስቴትስም ውስጥ ቢሆን አህዙ በርግጥ አነስ ያለም ቢሆን ከስምንት ወንዶች አንዱ በዚሁ ባለንበት በ2018 ዓመተ ምህረት እንደዚህ አይነት አስተሳሰብ ያላቸው ናቸው። ስለዚህ ነገሩ ዓለም አቀፍ ችግር መሆኑን ነው የሚጠቁመን።
ዴቪያ ተሚን የኩባንያዎች ስነ ምግባር እና የሥራ ባህልን በተመለከቱ ጉዳዮች አማካሪ ባለሙያ ናቸው። ያ እንዳለ ሆኖ ይላሉ፣ ሚቱ እንቅስቃሴ በትላልቅ ኩባንያዎች አካባቢ ለውጥ አስመዝግቧል። ይሁንና መዋለ ነዋይ አፍሳሾች እንዲህ ባሉ የወሲባዊ ትንኮሳና ጥቃት የተያያዙ ጉዳዮች ያልተፈቱላቸው ኩባንያዎች ውስጥ ገንዘባቸውን መመደብ ላይ እንዲያመነቱ አድርጓል። ዴቪያ ተሚን
I actually think corporate boards are becoming more and more responsible. One part of it is because they've got more women on them. One part of it is because they're aware of reputational risk. And one
corporation boards ከግብይት ኃላፊነት ይወስዳሉ የመጥተኛ። ለዚህ አንዱ ምክንያት የቦርድ አባላት ሴቶች ቁጥር እየጨመረ መሆኑ ነው። ሌላው ደግሞ ስምን መጠበቅ አስፈላጊ መሆኑን ስላወቁትም ጭምር ነው። አዳዲስ የቦርድ አባላት በገቡና ስብጥሩ እየሰፋን በሄደ ቁጥር በትክክል እንስራ የሚለው ድምጽ እየጠነከረ ይመጣል። ያም ነው
ዴቪያ ቴምን እንደ አውሮፓውያን አቆጣጠር ከ2015 ዓመተ ምህረት ተሐሳስ ወር ወዲህ በወሲባዊ ትንኮሳ ወይም ከዚያ በባሰ አድራጎት የተወነጀሉ ታዋቂ ሰዎችን ሲከታተሉ ቆይተዋል። እስካሁን ቁጥራቸው 723 እንደደረሰ ነው የሚናገሩት። ሚቱ እንቅስቃሴ ፖለቲካዊ ለውጦችንም እያበረታታ ሳይሆን አልቀረም። በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በመጪው ህዳር ወር በሚካሄዱት ምርጫዎች ከምን ጊዜውም ቁጥራቸው የበዛ ሴቶች ለኮንግረስ አባልነት፣ ለአገረ ገዥነት ወይም ለክፍላተ ሀገር ምክር ቤት ተወካይነት እየተወዳደሩ ናቸው። አሜሪካውያን ሴቶች በፖለቲካው ዓለም የተሰኘው ማዕከል ተጠሪ ኬሊ ዲትማር ያብራራሉ።
So I think that Me Too creates and sort of adds to an environment in which we're questioning እንደሚመስለኝ
ሚቱ ስለ ስልጣን ሚዛን መዛባት በተለይም ወንዶችና ሴቶች ያላቸውን ቦታ በተመለከተ የምናነሳቸውን ጥያቄዎች ጠንከር እንዲሉ አግዟል። በየተቋማቱ ሁሉ ያለው የተዛባ ስልጣን ድርድር ስንመለከት ሴቶች ጠረጴዛው ላይ ትላልቅ ውሳኔዎች የመስጠት ስልጣን ቦታ እንደሌሉ እናስተውላለን።
አንዳንድ አሜሪካውያን የሚቱ እንቅስቃሴ ለውጥ እንዳመጣ ያምኑበታል። ቴሬሳ ብራንት ዩታ ክፍለ ግዛት ውስጥ የሚኖሩ የቤት እመቤት ናቸው።
It definitely impacts how I want to teach my daughter to react to certain situations.
ሴት ልጄ አንዳንድ ሁኔታዎች ሲገጥሟት ምን ማድረግ እንዳለባት ለማስተማር በማደርገው ጥረት ሚቱ በደንብ አስተዋጽኦ ይኖረዋል ብለዋል ቴሬሳ። ኤሪክ ቪንሰንት ደግሞ አሪዞና ነዋሪ የምርት ዲዛይን ባለሙያ ናቸው እንዲህ ይላሉ።
It does make me more mindful of how prevalent it is in
በህብረተሰቡ ውስጥ እንዴት የተስፋፋ እንደሆነ ይበልጡን ዳስተውል አድርጎኛል። በሚያስደነግጥ አቋን አይንን ገልጬበታለሁ።
አቢ ቡቲክ ፎር በአንድ ኤምባሲ ውስጥ በተለማማጅነት የተሰማራች ወጣት ነች።
I think for society it's good. It raises awareness
ለህብረተሰባችን ጥሩ ይመስለኛል። ካሁን ቀደም ተደብቀው የነበሩ ችግሮችን እንድናውቅ ይረዳናልና ብላለች አቢ። የሚቱ እንቅስቃሴ አሜሪካን ብቻ የሚመለከት ሳይሆን በዓለም ዙሪያ ወሲባዊ ወከባ የሚገጥማቸውን ሴቶችም ጭምር የሚጠቅም ትርጉም ያለው ዘመቻ እንደሆነ የሚናገሩት የኬር ተጠሪዋ ሬቸል በመላው ዓለም ሴቶችን እነዚህ ችግሮች እንደሚገጥሟቸው በተለይም ደግሞ ድህነት በሰፈነበትና የሴቶች እኩልነት እጅጉን የተዛባ ሲሆን ሴቶች ይበልጡን ተጋላጭ እንደሚሆኑ ያስረዳሉ። ኬር ችግሩን ለመቅረፍ በተለያዩ ሀገሮች ስራ እንደጀመረም ይናገራሉ ሬቸል። ለምሳሌ ግብጽ ውስጥ የህዝብ ማመላለሻ አሽከርካሪዎች የሴቶቹ መንገደኞቻቸውን ደህንነት ለማስጠበቅ ስለሚጠቅሟቸው እርምጃዎች ስልጠናዎችን እየሰጠ ነው። የሆነ ሆኖ የሚቱ እንቅስቃሴ ዘላቂነት ይኖረዋል ወይ? ዴቪያ ቴሚን የስራ ቦታ ባህልና ቀውሶች ጉዳይ አማካሪ ባለሙያ እንዲህ ይላሉ።
At some point you have to put a line in the sand saying it stops here and it stops there. And I think we're there.
አንድ ቦታ ላይ በቃ መስመሩን አስምሮ ከዚህ ማለፍ አይቻልም መቆም አለበት ሊባል ይገባል። አሁን እዚያ ጋር የደረስን ይመስለኛል ብለዋል ዴቪያ። ኢሊኖይ ክፍለ ሀገር ፋርማሲስት የሆኑት ሂባ ቺታኒ በበኩላቸው እንዲህ ይላሉ።
Absolutely, I think every woman has a moment. And did I react the way that I wanted to? No, I didn't because I was afraid to.
ይህ ሁሉም ሴት ላይ የሚደርስ ነገር ነው። ይሄ ሀቅ ነው። በትክክል በምፈልገውና በማምንበት መንገድ ነው ሁኔታውን የተቋቋምኩት? አይደለም። ምክንያቱም ፍርሃት ስለነበረኝ። አሁንስ በዚያው መልክ ነው የምመልሰው? ሊሆን ይችላል። አሁንም ፈራለሁ።
የበቀል ጥቃት ሊያስከትልብኝ ይችላልና ሲሉ ገልጸዋል አቢ። ይህ የሚያሳየው ታዲያ ሴቶች ከወሲባዊ ትንኮሳና ጥቃት ነጻ የሚሆኑበት ደፍረውም እንብኝ የሚሉበት ደረጃ ላይ ለመድረስ ትግሉ መቀጠል እንዳለበት ነው።
አድማጮች ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ፓወር አፍሪካ ኢኒሼቲቭ ወይም አፍሪካን በኃይል ማዳረስ በሚባለው መርሃ ግብር አማካኝነት 50 ሚሊዮን ሰው ለመጀመሪያ ጊዜ የኤሌክትሪክ ኃይል ተጠቃሚ እንደሚሆን ተገለጸ። በአውሮፓ የዘመን አቆጣጠር ለመጪዎቹ 12 ዓመታት በተያዘው እቅድ መሰረት በ2030 ዓመተ ምህረት አፍሪካ ውስጥ 16 ሚሊዮን መኖሪያ ቤቶች የኃይል አቅርቦት ተጠቃሚ ይሆናሉ። በዚህ ፕሮግራም የዩናይትድ ስቴትስ ኩባንያዎች እንደሚሳተፉ ታውቋል። የማርያማ ዲያሎ ነው ዘገባው፣ አዲስ አበባ ያቀርበዋል።
ከዓለም ባንክ በተሰማው አስደማሚ ዜና መሰረት ከሰሃራ በታች ያሉ መኖሪያ ቤቶች ናቸው ከዓለም አነስተኛ የኤሌክትሪክ ተጠቃሚዎች። ይህን ሁኔታ ለመቀየር ከአምስት ዓመታት በፊት ተነሳሽነቱን የወሰዱት ደግሞ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ናቸው።
We're going to start by investing $7 billion in U.S. government resources.
ከዩናይትድ ስቴትስ መንግስት 7 ቢሊዮን ዶላር በመመደብ ፕሮግራሙን እንጀምራለን።
ይህም ለፕሮግራሙ መሳካት ተጨማሪ ኃይል እንደሚሆንላቸው የፕሮግራሙ አስተባባሪ አንድሮ ሄርኮውትስ ተናግረዋል።
We've helped 9500 megawatts of deals reach financial close.
የ9500 ሜጋዋት ስምምነት ለመድረስ አስችሎናል። በዚህም 50 ሚሊዮን ህዝብ ለመጀመሪያ ጊዜ የኤሌክትሪክ ብርሃን ማግኘት ይችላል።
የፕሮግራሙ አስተባባሪ ሄርኮውስ ይህን የተናገሩት በጆንስ ሆፕኪንስ ዓለም አቀፍ ትምህርቶች ትምህርት ቤት ሲሆን እንደ አውሮፓ አቆጣጠር በ2030 ዓ.ም 19 ሚሊዮን መኖሪያ ቤቶች የኤሌክትሪክ መብራት እንደሚያገኙ ነው ያስታወቁት። ለአፍሪካ የኤሌክትሪክ ኃይል የሚረዳውን ገንዘብ በማዋጣት ረገድ ከ100 በላይ የሆኑ የዩናይትድ ስቴትስ ኩባንያዎች እንደሚሳተፉበትም ታውቋል። እንደገና የፕሮግራሙ አስተባባሪ አንድሮ ኮርዊትስ
There are companies like Rickley Hydro in Ohio that are selling parts and components for small
ተሳታፊ ከሆኑ ኩባንያዎች መካከል ለምሳሌ የኦሃዮ ሪክሊ ሃይድሮ ለአንዳንድ አነስተኛ ለሆኑ የሃይድሮ ፕሮጀክቶች መለዋወጫ በመሸጥ ይረዳል። ልዩ ልዩ መለዋወጫዎችን ወደ አፍሪካ የሚልኩ ሌሎች ኩባንያዎችም አሉ።
ጆሃነስ ኦርፕላይነን በጆንስ ሆፕኪንስ ዩኒቨርሲቲ የኤነርጂ ፖሊሲ ዳይሬክተር ናቸው። አፍሪካ ሌሎች የዓለም አገሮች እድረሱበት ለመድረስ የራሷ መንገድና አካሄድ አላት ይላሉ።
So if you look at for example India, the electrification rate is now approaching 90%.
ለምሳሌ ህንድን ብንወስድ የኤሌክትሪክ ተጠቃሚው 90% ሲሆን ሂደቱን በየጊዜው የሚጨምር ነው። ከሰሃራ በታች ያሉ አገሮችን ብንወስድ ደግሞ ሂደቱ ወይም አጠቃቀሙ የተለየ ነው።
እድገቱ በአፍሪካ አዝጋሚ መሆኑን ነው ዳይሬክተሩ የተናገሩት። የዩናይትድ ስቴትሱ የሥራ ፈጣሪና የሶላር ኢነርጂ ቢዝነስ ያላቸው ቶማስ ማይቦቶት በበኩላቸው አገራቸው ኤርትራ ውስጥ ሁኔታውን ለመለወጥ እየሰሩ መሆናቸውን ገልጠዋል።
We start with small solar, you know, small lights for families and then they grow out of it.
ለቤተሰብ ብቻ የሚሆን በጥቂት የሶላር ብርሃን ይጀመርና ያድጋል። አሁን ከፍ ያለውን ይፈልጋሉ። እና አፍሪካ ብርሃን ያገኘች ነው። ቁም ነገሩ ግን አጠቃቀሙን በዘዴና በጥበብ ማስተካከሉ ላይ ነው።
ጅማሮው ጥሩ መንገድ ላይ ነው ያለው ይህ የፓወር ኢኒሼቲቭ አፍሪካ። መሰናክል ግን እየገጠመው ነው ተብሏል። ፖለቲካ፣ ተላዋጭ መንግስታት። እንደገና አንድሮ ሄርኮዊስ
The biggest challenge is when a government changes the rules of the game.
ትልቁ ፈተና መንግስታት ህጉን ሲለዋውጡት ነው። እነርሱ በተቀያየሩ ቁጥርም ኩባንያዎች አዲስ ስምምነት ለማድረግ መደራደር ይኖርባቸዋል። ምክንያቱም አዳዲሶቹ መንግስታት አዲስ ህግ ወይም ስምምነት ይፈልጋሉና ነው።
ይሄ ተስፋ የተጣለባቸው ኢንቨስተሮች ወይም መዋለ ንዋይ አፍሳሾች ወደ ኋላ እንዲያፈገፍጉ ያደርጋቸዋል።
ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያለውን ስርጭት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ك
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዓለም አቀፍ ልማት ተራድኦ ድርጅት USAID ዩናይትድ ስቴትስ እና ናይጄሪያ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በተፈራረሙት የሁለትዮሽ የልማት ግቦች ተራድኦ ስምምነት የተዘረዘሩትን ግቦች ናይጄሪያ ትመታ ዘንድ ተጨማሪ እርዳታ መስጠቱን አስታውቋል። የ25 ሚሊዮን ዶላር ተጨማሪ እርዳታው የናይጄሪያ የክፍላተ ሀገር መንግስታት ግልጽነትን ለማዳበርና ሙስናን ለመዋጋት የታቀደውን የሀገሪቱን የግልጽ መንግስት አጋርነት ለማጠናከር የገቡትን ቃል ተግባራዊ እንዲያደርጉ በማገዝ መልካም አስተዳደርን ለማጠናከር እንደሚውል ርዕሰ አንቀጹ አውስቷል። ተጨማሪ 1.5 ሚሊዮን ዶላር ደግሞ በዩናይትድ ስቴትስ ፕሬዝደንታዊ አጣዳፊ የጸረ ኤድስ መርሃ ግብር ፔፕፋር አማካይነት በተወሰኑ የናይጄሪያ ክፍላተ ሀገር የህዝብ ጤናና ትምህርት እንዲሻሻል ለመርዳት ይውላል ብሏል። አያይዞም የዩናይትድ ስቴትስ መንግስት በአምስት ዓመቱ የልማት ግቦች ስምምነት እስካሁን የሰጠው እርዳታ 1.1 ቢሊዮን ዶላር መሆኑን ርዕሰ አንቀጹ አክሏል። USAID የናይጄሪያ የጤና ጥበቃ ስርዓት እንዲሻሻልና አጠቃላይ ህዝቡ የሚያገኘው አገልግሎት ተደራሽነት እንዲጎለብት ከሀገሪቱ የጤና ሚኒስቴር ጋር ሆኖ በመስራት ላይ እንደሚገኝ ገልጿል። የልማት ተራድኦ ድርጅቱ ከሌሎችም በርካታ የናይጄሪያ የመንግስት ተቋማት ጋር በትብብር እንደሚሰራ ነው ያከለው። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ተጠባባቂ ሚሽን ዲሬክተር ኤሪን ሆለረን ሲናገሩ በአፍሪካ ከፍተኛው የህዝብ ብዛትና ኢኮኖሚ ያላት ናይጄሪያ በአህጉሪቱ የወደፊት ዕጣ ፈንታ ላይ ከፍተኛ አንደምታ ያላት መሆኑን ዩናይትድ ስቴትስ ታምንበታለች ካሉ በኋላ USAID ናይጄሪያ ያሉባትን የልማት ፈተናዎች እንድትወጣ ከመንግስቷና ከህዝቧ ጋር በአጋርነት መስራቱን ይቀጥላል ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሁን የዜና ማጠቃለያ እናሰማለን። ሪፑብሊካውያን የምክር ቤት አባላት ለጠቅላይ አቃቤ ሕግ ዳኛነት በታጩት ብሬት ካቫኖ ላይ የፌዴራል ምርመራ ቢሮ ሪፖርት ከሰሙ በኋላ የመጨረሻ ድምጽ ለመስጠት ቃል ገብተዋል። ዲሞክራቶች ግን ተቃውመዋል። የዩናይትድ ስቴትስ የፍትህ ሚኒስቴር ዛሬ በሰባት የሩሲያ የስለላ መኮንኖች ላይ የወንጀል ክስ መስርቷል። የሩሲያን የኬሚካል መሳሪያ መጠቀምን የሚመረምሩ ድርጅቶችና ጸረ ጉልበት ሰጪ መድኃኒት ባለስልጣኖች የኮምፒውተሮች መረቦችን ለመሰርሰር ሞክረዋል በሚል ክስ ነው የተከሰሱት። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ቻይና በአሜሪካ ዲሞክራሲ ላይ ጣልቃ ትገባለች በማለት ዛሬ ባደረጉት ንግግር ከሰዋል። ቻይና በአሜሪካውያን አመለካከት ላይ በያዝነው ዓመት ምርጫና እንደ አውሮፓ አቆጣጠር በ2020 ዓ.ም በሚካሄደው ምርጫ ህዋ ላይ ተጽዕኖ ለማሳደር እየጣረች ነው ሲሉ ማይክ ፔንስ ሃድሰን በተባለው ወግ አጥባቂ ተቋም ባደረጉት ንግግር ገልጸዋል።
ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። ከመሰናበታችን በፊት አጠራጠር ያሉ መረጃዎች እንድናካፍላችሁ ለዛሬ የሚሆኑ የዩናይትድ ስቴትስ ዶላር 27 ብር ከ60 ሳንቲም ነው እየተመነዘረ ያለው በኢትዮጵያ ብሔራዊ ባንክ ምንዛሪ መሰረት። የባንክ መሸጫ ዋጋ 28 ብር ከ15 ሳንቲም ነው። የ99.96 ከመቶ ጥራት ያለው 24 ካራት ወርቅ 1104 ብር ከ54 ሳንቲም ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ አርብ መስከረም 25 አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ሁለቱንም ምንዛሪውንም የአየር ትንበያውንም ከnve.gov.et እንዲሁም ከኢትዮሜት.gov.et ተጨማሪ መረጃዎችን ማግኘት ይቻላል። በእኛ በኩል የተከበራችሁ አድማጮች ዝግጅታችን ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳነች ፍሳየንን አብራችሁን ስለቆያችሁና መሰግናለን።
እስከ ዝግጅታችን ፍጻሜ ከባህታ ገብረ ህይወት ጊዜ ጋር እንተዋችኋለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ።
ደህና ደሩ። ቸኩሮ ሩዳዴ ቸኩሮ ሩዳዴ መወደድ ላይ ጠፋ